የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ህዳር 12 2017 ዓመተ ምህረት ዝግጅታችን ጀምሯል። የቀድሞ የትግራይ ታጣቂዎችን ትጥቅ የማስፈታትና ወደ ህብረተሰቡ የማዋሃድ ስራ ዛሬ ተጀምሯል።
75000 የሚሆኑ በዲዲአር ፕሮግራም የሚያልፉ ከትግራይ ክልል በጥንቃቄ የተለዩ እና በመከላከያና በትግራይ ጊዜያዊ አስተዳደር በኩል እንዲሁም በአፍሪካ ህብረት የተቆጣጣሪ ቡድን አማካይነት የተረጋገጠ 75000 ዳታ ለዲዲአር ፕሮግራም ሬዲ የሆነ የተዘጋጀ ዳታ በዛሬው ዕለት ርክክብ አድርገናል።
ዘገባለን። በሌላ በኩል ደግሞ መርካቶ ወደ መደበኛ እንቅስቃሴው እየተመለሰ ነው የሚሉትና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ዜናዎችን ያደረስናችሁ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። መሰናዶውን በመምራት አብሬያችሁ ያለሁት ኤደን ገረሞ ነኝ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ አብረውኝ በመምራት እና በማገዝ አብረውኝ የሚያመሹትን ባልደረቦቼን ላስተዋውቃችሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን ያቀናብርልናል። እዚያ አጠገቤ ደረጀ ደስታ ዜናውን ለእናንተ ለማድረስ ይገኛል። በቀጥታ የምናልፈው ወደዛ ነው።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ዓለም አቀፍ የወንጀል ፍርድ ቤት በኔታንያሁና የሐማስ መሪዎች ላይ የእስር ማዘዣ አወጣ። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ መከላከያ ሚኒስትራቸው ዮአፍ ጋላንትና የሐማስ ባለስልጣናትን በጦር ወንጀሎችና በሰብአዊነት ላይ በፈጸሙት ወንጀሎች በመክሰስ ዛሬ ሐሙስ የእስር ማዘዣ አውጥቶባቸዋል። የእስር ማዘዣው የወጣው ለ13 ወራት በዘለቀው የጋዛ ጦርነት በእስራኤል በተፈጸሙ የጦር ወንጀሎችና እንደ አውሮፓ አቆጣጠር በጥቅምት 2023 ሐማስ በእስራኤል ላይ ባደረሳቸው የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ነው። ፍርድ ቤቱ ኔታንያሁና ጋላንት ሆን ብለው የጋዛን ሲቪሎች እንደ ምግብ፣ ውሃ እና መድኃኒት የመሳሰሉ አስፈላጊ አቅርቦቶችን መከልከላቸውን ሲገልጽ፣ የሐማሱን መሪ መሐመድ ዲፍን ደግሞ እንደ አውሮፓ አቆጣጠር በጥቅምት 2023 በተፈጸመ ግድያ፣ አግቶ መሰወር፣ ማሰቃየትና የጾታዊ ጥቃት ወንጀሎች ከሷል። ሐማስ ውሳኔውን ነቅፎታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፍርድ ቤቱ በእርሳቸው ላይ የጣለውን የእስር ማዘዣ አውግዘው እስራኤል የማይረባና የሐሰት ድርጊቶችን ስለምትጸየፍ አትቀበለውም ብለዋል። ውሳኔው ኔታንያሁና ሌሎች በዓለም አቀፍ ደረጃ ተፈላጊ ተጠርጣሪዎችና እንዲገለሉ ስለሚያደርግ ጦርነቱን ለማስቆምና ለተኩስ አቁም ድርድር የሚደረገውን ጥረት የበለጠ ያወሳስበዋል ተብሏል። ይሁን እንጂ እስራኤል ዋና አጋሯ ዩናይትድ ስቴትስ የፍርድ ቤቱ አባል ስላልሆኑ ሁለቱ የሐማስ ባለስልጣናት ቀደም ሲል በግጭቱ ስለተገደሉ የውሳኔው ተግባራዊነት አንድምታ ውስን ሊሆን እንደሚችልም ተነግሯል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፍርድ ቤቱን ውሳኔ በማውገዝ እስራኤል ከሐማስ ራሷን የመከላከል መብቷን እንደሚደግፉ ገልጸዋል። የመብት ተሟጋች ቡድኖች የዓለም አቀፍ የወንጀል ፍርድ ቤት ውሳኔ በግጭቱ ውስጥ የተሳተፉ አካላትን ሁሉ ወደ ተጠያቂነት ለማምጣት ነው ብለዋል። የዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ቋሚ የተኩስ አቁም እንዲደረግና ታጋቾች እንዲለቀቁ በመጠየቅ ትላንት ረቡዕ ያሳለፈው ውሳኔ የተገለጸበት ቋንቋ ለሐማስ የተሳሳተ መልእክት ያስተላልፋል በሚል ድምፅን በድምፅ የመሻር መብቷን በመጠቀም ውድቅ አድርገዋለች። በመንግስታቱ ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ የተኩስ አቁምን ከታጋቾቹ መለቀቅ ጋር ማገናኘት ለዘላቂ ሰላም አስፈላጊ ነው ሲሉ፣ የፍልስጤም መልእክተኛን ጨምሮ ተቺዎች ግን አሜሪካ የውሳኔ ሀሳቡን ውድቅ ማድረጓ ጦርነትን ትደግፋለች ማለት ነው ሲሉ ከሰዋል። አምባሳደሩ አክለውም የጦርነቱ በዘላቂነት ማብቃት ከታጋቾች መፈታት ጋር አብሮ መምጣት አለበት ሲሉ የዩናይትድ ስቴትስን አቋም ግልጽ አድርገዋል። የፍልስጤም ምክትል አምባሳደር ማጅድ ባሚያ ለምክር ቤቱ ባሰሙት ንግግር እስራኤል ለገደለቻቸው ፍልስጤም ሲቪሎች ተጠያቂ ነች፣ ከዚህ ኃላፊነት ነጻ መሆን አይቻልም ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ እንደ አውሮፓ አቆጣጠር 2022 ዩክሬንን ከወረረች ወዲህ የመጀመሪያውን የአህጉር አቋራጭ የባለስቲክ ሚሳኤል መተኮሷን ዩክሬን ዛሬ ሐሙስ አስታወቀች። የዩክሬን አየር ኃይል ከድምጽ 5 እጅ ፈጥናል የተባለውን የሃይፐርሶኒክ ሚሳኤልና 7 ክሩዝ ሚሳኤሎችን ያካተተው መጠነ ሰፊ የሚሳኤል ጥቃት የተተኮሰው ከሩሲያ አስትራካን ክልል ነው ብሏል። ሩሲያ ስለ ዩክሬን መግለጫ ወዲያውኑ አስተያየት አልሰጠችም። የኒኩሌር ጦርን መሸከም የሚችለው የሩሲያ አህጉር አቋራጭ የረዥም ርቀት ሚሳኤል ወይም ICBM ለጥቃት የተሰማራው ዩናይትድ ስቴትስ እና ብሪታንያ ዩክሬን ሩሲያ ድንበር ውስጥ ዘልቃ በመግባት ኢላማዎችን ማጥቃት የሚያስችላትን የረዥም ርቀት ሚሳኤሎቻቸውን እንድትጠቀም ከፈቀዱ ከቀናት በኋላ ነው። ፕሬዚደንት ጆ ባይደን በዋይት ሀውስ የስልጣን ዘመናቸው ባለፉት 2 ወራት አቋማቸውን ቀይረው ዩክሬን በዋሽንግተን የተሰጡ የረዥም ርቀት ሚሳኤሎችን በመጠቀም ወደ ሩሲያ ዘልቆ በመግባት ማጥቃት እንደምትችል መፍቀዳቸው በቅርብ ቀናት ውስጥ ሁለተኛው የአሜሪካ ፖሊሲ ለውጥ መሆኑን ተመልክተዋል። የኬንያው ፕሬዝደንት ዊሊያም ሩቶ አገራቸው ከህንዳዊ ባለጸጋ ጋውታም አዳኒ ጋር የገባችውን ብዙ ሚሊዮን ዶላሮች የሚፈጅ የአውሮፕላን ማረፊያ ማስፋፊያና የኃይል ምንጭ ስምምነቶችን መሰረዛቸውን ዛሬ ሐሙስ አስታወቁ። ሩቶ ይህን ያስታወቁት ዩናይትድ ስቴትስ ባለፈው ሳምንት በእስያ ከሚገኙት ባለጸጎች በአንዱ ላይ የጉቦና የማጭበርበር ክስ መመስረቷን ካስታወቀች በኋላ ነው። ፕሬዚደንቱ ውሳኔው የተላለፈው በእኛ የምርምር ተቋማትና አጋር አገራት በቀረበው አዲስ መረጃ ላይ ተመስርቶ ነው ብለዋል። ይሁን እንጂ ዩናይትድ ስቴትስን ለይተው አልገለጹም። የአዳኒ ቡድን በዋና ከተማዋ ናይሮቢ የሚገኘውን የኬንያ ዋና አውሮፕላን ማረፊያ ለማዘመን የሚያስችል ስምምነት እየተፈራረመ ሲሆን በስምምነቱ መሰረት ተጨማሪ ማኮብኮቢያና መናኸሪያ በመገንባት በምትኩ ለ30 ዓመታት አየር መንገዱን የማስተዳደር ስራ እንዲወስድ የታሰበ ነው። ብዙ የተተቸው ስምምነት በኬንያ ጸረ አዳኒ ተቃውሞን የቀሰቀሰ ሲሆን ዝቅተኛ የስራ ሁኔታና አንዳንድ ቦታዎችም ላይ ከስራ መፈናቀልን ያመጣል ያሉ የአየር ማረፊያው ሰራተኞችን የስራ ማቆም አድማ አስከትሏል። በመጨረሻም ምዕራብ ዩናይትድ ስቴትስን በመታው ከባድ አውሎ ነፋስ 2 ሰዎች ሞቱ። ትላንት ረቡዕ የዩናይትድ ስቴትስ ሰሜን ምዕራባዊ ግዛትን የመታው ትልቅ አውሎ ነፋስ የፈጠረው ከባድ ዝናብና አውሎ ንፋሱ የዛፎች መገንደስና የኤሌክትሪክ ኃይል መቆራረጥ ያስከተለ ሲሆን ቢያንስ 2 ሰዎችን ሕይወት ቀጥፏል። ኃይሉን በፍጥነት ይጨምራል የተባለው ይኸው ከባድ አውሎ ንፋስ ቦምብ ሳይክሎን በሚል ስያሜ ይታወቃል። ከባዱ አውሎ ንፋስ በምዕራብ ዩናይትድ ስቴትስ በምትገኘው ዋሽንግተን ክፍለ ግዛት ትላንት ረቡዕ ባደረሰው አደጋ 460 ሺህ ቤቶች ላይ የመብራት መቆራረጥ አስከትሏል። በኦሪገን፣ ካሊፎርኒያና ኔቫዳ ተጨማሪ የኃይል መቆራረጥ ደርሷል። በዚህ ሳቢያ ትምህርት ቤቶች ሲዘጉ የነዋሪዎች የዕለት ተዕለት ሕይወት አስተጓጉሏል። ካለፈው ማክሰኞ ጀምሮ አካባቢውን የመምታት የጀመረው አውሎ ንፋስ ኃይሉ እየጨመረና እየጠነከረ በመሄድ የአየር ሁኔታ ትንባያ ማዕከል በካሊፎርኒያ ሰሜን ሳን ፍራንሲስኮ አካባቢ እስከ አርብ ድረስ ከመጠን በላይ የዝናብ አደጋዎች እንደሚኖሩ ገልጾ የጎርፍ አደጋ ማስጠንቀቂያዎችን እስከ ቅዳሜ አራዝሟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ኤደን ገረመው ትጠብቃችኋለች።
ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሰንን ደረጀ ደስታን እናመሰግናለን። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው፣ እንዲሁም ደግሞ ንጉሱ ታምሬ የስርጭት አቀናባሪ፣ ዋና አዘጋጇ ጽዮን ግርማ፣ እኔ ኤደን ገረመው መሰናዶውን በመምራትና አብረናችሁ እናመሻለን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማሪክ የፌስቡክ ገጽ ላይና ድረገጽ ላይ እንዲሁም ደግሞ ዩቲዩብ ገጻችን ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የቀድሞ የትግራይ ታጣቂዎችን ትጥቅ የማስፈታትና ወደ ህብረተሰቡ የማዋሃድ ስራ ዛሬ ተጀምሯል። በትግራይ ክልል መቀለ ከተማ በተጀመረው የቀድሞ የትግራይ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም ስራ 320 የቀድሞ ተዋጊዎች ትጥቅ ፈተው ወደ ተሃድሶ ማሰልጠኛ ተቋማት እንዲገቡ በማድረግ ነው የተጀመረው። በማሰልጠኛ ተቋማቱም 6 ቀናትን በስልጠና እንደሚያሳልፉ በዛሬው ስነ ስርዓት ላይ የተገኙት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ ተናግረዋል። ሙልጌታ ጽፋ ዘገባለሁ።
ዛሬ ህዳር 12 ቀን 2017 ዓመተ ምህረት በይፋ በተጀመረው የትግራይ ተዋጊዎችን ትጥቅ የማስፈታትና ወደ ተሐድሶ የማስገባት ሂደት ትጥቃቸውን ያስረከቡት የቀድሞ ተዋጊዎች በእጃቸው ላይ የነበሩት ቀላልና የቡድን መሳሪያዎች በሰልፍ ለኢትዮጵያ የመከላከያ ሰራዊት አባላት ሲያስረክቡ ታይተዋል። ከዚያም 6 ቀናት ለስልጠና ይቆዩባቸዋል ወደ ተባሉት ስልጠና ማዕከሉ ይወስዷቸዋል በተባሉ አውቶቡሶች ተሳፍረው ሄደዋል። በዚህ ሂደት ላይ የመከላከያ ሰራዊትና የትግራይ ክልል ተወካዮች እንዲሁም በአፍሪካ ህብረት የተቋቋመ የሰላም ስምምነት ተግባራዊነት የሚከታተል ና የሚቆጣጠር ልዑክ ተገኝቷል። በሰነ ስርዓቱ ላይ ንግግር ያደረጉት የብሔራዊ ተሐድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ ዛሬ በመጀመሪያ ዙር የተጀመረው ታጣቂዎችን ወደ ህብረተሰቡ የመቀላቀል ሂደት በሚቀጥሉት 4 ወራት በ75000 ተዋጊዎች ላይ ተግባራዊ እንደሚደረግ አስታውቀዋል።
የመጀመሪያው ዙር 75000 የሚሆኑ በዲዲአር ፕሮግራም የሚያልፉ ከትግራይ ክልል በጥንቃቄ የተለዩ እና በመከላከያና በኩል እንዲሁም በአፍሪካ ህብረት የተቆጣጣሪ ቡድን አማካይነት የተረጋገጠ 75000 ዳታ ለዲዲአር ፕሮግራም ሬዲ የሆነ የተዘጋጀ ዳታ በዛሬው ዕለት ርክክብ አድርገናል።
በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተደረገው ተኩስ የማቆም የሰላም ስምምነት ተከትሎ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና በማቋቋም መርሃ ግብር ይፋ ከተደረገ በኋላ በ2015 ጥር ወር ላይ ከባድ የጦር መሳሪያዎች እንዲሁም በተመሳሳይ ዓመት ግንቦት ወር ላይ መካከለኛ ጦር መሳሪያ ርክክብ መፈጸሙን ዘግበን ነበር። ከሁለት ዓመት መዘግየት በኋላ ዛሬ በጀመረው ሂደት ደግሞ የመጀመሪያ ዙር የቀድሞ ተዋጊዎችን ወደ ህብረተሰቡ መቀላቀል ሂደት መጀመሩን ታውቋል። በዛሬ ከ300 በላይ በሆኑት የቀድሞ ተዋጊዎች አንደኛ ዙር ሂደት ላይ ሴቶችና ለአካል ጉዳተኞች ቅድሚያ እንደተሰጣቸው ምክትል ኮሚሽነሩ ገልጸዋል። ከተራ ተዋጊ እስከ ጀነራል ማዕረግ ያላቸው እንደተካተቱበትም በስነ ስርዓቱ ላይ ተገልጿል። የትግራይ ክልል የጸጥታና ሰላም ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ የፕሪቶሪያው ስምምነት ተግባራዊ እንዲደረግ ክልሉ ዝግጁ መሆኑን ተናግረዋል።
በደቡብ አፍሪካ የተፈረመው ስምምነት በምልአት ተተገበረ የሚባለው ወደ ቅድመ ጦርነት የነበረው ሁኔታ ሲመለስ ነው። አሁን እዚህ ትጥቃችን ስናስረክብና ስምምነቱን ስንተገብር ገና ነፃ ያልወጣ ህዝብ አለን። ጸለምቲ፣ የራያ ጫፍ አካባቢዎችም አሉ። በተለይ ደግሞ የምዕራብ ትግራይ ህዝባችን ተፈናቅሎና ተሰዶ በስቃይና በጨለማ በሱዳንና በመሃል ሀገር እያሳለፈ ነው። ይህም ዓለም እያየው ትኩረት ያላደረገበት ጉዳይ ነው።
ትጥቅ ፈቶ ወደ ህብረተሰቡ ለሚቀላቀል ለእያንዳንዱ የቀድሞ ተዋጊ በሁለት ዙር $1,800 በዛሬ ምንዛሬ 214,000 ብር ማለት ነው ለማቋቋሚያ እንደሚሰጣቸው ተገልጿል። በዛሬው ዕለት ትጥቅ አስረክበው ወደ ታድሶ ማዕከል መግባት ከጀመሩ አንዱ አማኑኤል መለስ በሂደቱ ደስተኛ መሆናቸውን ለአሜሪካ ድምፅ ተናግረዋል።
አዘየን ሀገርና አይልና ወጽና
መጀመሪያ ለሀገራችን ብለን ነው የወጣ ነው። አሁን ደግሞ ካሉት ለይተው እያሰናበቱን ነው። በደስታ ተቀብለነዋል። መጀመሪያ እኔ ሲቪል ነበርኩ። ሁኔታው ሲፈጠር ነው ወደዚህ የገባሁት። አሁን ኑሯችንን ልንመራ ተዘጋጅተናል። ወደ ነበርኩበት ስራ መለሳለሁ የሚል ተስፋ አለኝ።
በአፍሪካ ህብረት የተቋቋመው የሰላም ስምምነቱ ተግባራዊነት የሚከታተልና የሚቆጣጠር ልዑክ መሪ ሜጀር ጀነራል ስቴፈን ራዲና ከአሁን በፊት ከባድና መካከለኛ የጦር መሳሪያ ርክክብ ሲፈጸም እንደተከታተሉ ገልጸው የዛሬው ቀላል የጦር መሳሪያ ማስረከብና የቀድሞ ተዋጊዎች ወደ ታድሶ ማዕከላት መግባት መጀመር የሰላም ስምምነቱ ትግበራ ማሳያ ነው ብለዋል።
የዛሬው ፍጻሜ የቀድሞ ሂደቶች ቅጥያ በመሆኑ አስፈላጊ ነው። አሁን እንዳየነው መካከለኛና ቀላል የጦር መሳሪያዎች የቀድሞ ተዋጊዎች ሲያስረክቡ አይተናል። ቀጥሎም እንደተገለጸው ወደ ታድሶ ማዕከላት ይገባሉ።
በአሁኑ ጊዜ በመቀለ፣ ራጋ ሐሙስና አድዋ የታድሶ ማዕከላት እንደተዘጋጁ የገለጹት የአፍሪካ ህብረት ልዑኩ መሪ ተጨማሪ 2 ማዕከላትም እየተዘጋጁ እንዳሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
የተከታተላችሁት ለሐሙስ ምሽት ህዳር 12 2017 ዓ.ም የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። መርካቶ ወደ መደበኛ እንቅስቃሴው እየተመለሰ ነው። በኢትዮጵያ ትልቁ የሆነው መርካቶ ገበያ በተለይም ከሰኞ ዕለት አንስቶ ሲተገበር የነበረው ሱቅ የመዝጋት አድማ ዛሬ በአብዛኛው ቆሟል። የአሜሪካ ድምጽ ዘጋቢ ወደ ገበያ ስፍራው ተጉዞ ባደረገው ቅኝት እንደተመለከተው ሱቆች ሙሉ ለሙሉ በሚባል ደረጃ ተከፍተዋል። በአዲስ አበባ ከተማ አስተዳደር ባለስልጣናት ችግሩን ለመቅረፍ ከመርካቶ ነጋዴዎች ጋር ከትላንት በስቲያ ውይይት አድርገዋል። ሆኖም ዛሬም ሱቆቹ የተከፈቱ ቢሆንም ብዙ ግብይትም አይስተዋልም። ለዚህ ምክንያቱ ደግሞ ሸማቾችም ወደ ገበያው ጎራ አለማለታቸው እንደሆነ አስተያየታቸውን የሰጡ ነጋዴዎች ተናግረዋል። ኬኔዲ አባተ ዘግቧል።
የአዲስ አበባ ከተማ አስተዳደር በመርካቶ ገበያ እያካሄደ ያለውን የደረሰኝ ቁጥጥርና ከዚሁ ጋር የተገናኘ የቅጣት እርምጃ ተከትሎ መደብሮችን በመዝጋት ሲካሄድ የነበረው አድማ ሙሉ ለሙሉ ሊባል በሚችል ደረጃ ማብቃቱን በዛሬው ዕለት በስፍራው ባደረግነው ቅኝት መታዘብ ችለናል። ተዘዋውረን በተመለከትናቸው የመርካቶ ዋና ዋና ክፍሎች አልፎ አልፎ ካልሆነ በስተቀር መደብሮች በሙሉ ክፍት ናቸው። ሆኖም በገበያው በርካታ የሰዎች እንቅስቃሴ ቢኖርም የወትሮውን አይነት የደመቀ የግብይት ድባብ አይስተዋል። በተለይ ከሰኞ ህዳር 9 ቀን ጀምሮ በርካታ ነጋዴዎች መደብሮቻቸውን በመዝጋት ሲያካሂዱት የነበረው አድማ የተቀዛቀዘውና ዝግ የነበሩ ሱቆች በአብዛኛው መከፈት የጀመሩት በትናንትናው ዕለት እንደሆነ አስተያየታቸውን የሰጡን ነጋዴዎች ተናግረዋል። ካናገርናቸው ነጋዴዎች መካከል አንዱ የሆኑት ለደህንነቴ ስለምሰጋ ስሜ አይጠቀስ ያሉ የሱቅ ባለንብረት ለሱቆች መዘጋት ዋና ምክንያት የሆነው መጋዘኖችን የመፈተሽና ነጋዴዎች ለያዙት ሸቀጥ ደረሰኝ የመጠየቅ ተግባር መቅረቱን ገልጸዋል። በመሆኑም በአሁን ወቅት ነጋዴው ደረሰኝ እየቆረጠ ሽያጭ ቢጀምርም ብዙም ሸማቾች እንደሌሉ አብራርተዋል።
ነጋዴ አሁን አንድ እያለ መክፈት ጀመረ። ኦልሞስት ተከፍቷል። ግብይትም አለ አሁን እኛ አካባቢ ዛሬ እንደውም እንደ አጋጣሚ የገቨርንመንት ተቆጣጣሪዎቹ ምናምን አላየውም ላይ መርካቶ አለው አሉ። እኛ አካባቢ ግን የሉም። የተወሰነ ኤሪያ ላይ የለም። እኔም አይቻቸዋለሁ። ዞር ዞር ብዬም አይቻለሁ። አሁን ገዢ ነው ያልመጣው እንጂ ሽያጭ ኦልሞስት ተጀምሯል። ሸማቹ በነበረው አውሪነት ምክንያት መርካቶ ችግር ነው ምናምን የሚባለው ነገር በመብዛቱ ነው ሸማች ያልመጣው እንጂ ሸማች እኔ ብመጣ እኔ ዛሬ ፉሊ ነው ፉሉ እየተሰራ ያለው ስራ ማለት ነው። ገዢዎች የመጡልን ያህል እኛ ሰርቭ እያደረግን እንላለን። እነተን በዛም ገቨርንመንቱ የተወሰነ መጠን አሳክቷል ብዬ አስባለሁ። ምንም ቢሆን ሰው ደረሰኝም እየቆረጠ እየሰራም ስለሆነ ማለት ነው። ሌላው አዲስ ነገር ያለው ምንድን ነው? ይሄ ስቶር መፈተሽ ምናምን ምናምን የሚባለው ነገር ሰው የጠየቀ ነው የለም። ስንጠየቅ ነበር እንደዛ ተብለናል። ያመጣችሁበት የገዛችሁበትን አሳዩን ይሉን ነበር። አሁን እንደዛ አይነት ጥያቄ የሚጠይቅም የለም። ከሞላ ጎደል ጥሩ ይመስለኛል። አትሊስት ሰው ወደ ገበያ ስርዓቱ የተመለሰ ይመስለኛል ነው የምልህ።
ነጋዴውን በይበልጥ አስቆጥቶ የነበረው የከተማ አስተዳደሩ ንግድ ቢሮ ያሰማራቸው ባለሙያዎች ግብይት ለሚፈጸምባቸው ሸቀጦች ደረሰኝ መቆረጡን ከመከታተል ባለፈ በመደብሮችና በመጋዘኖች ላሉ ሸቀጦችም ደረሰኝ መጠየቃቸው እንደነበረ እኚሁ ያነጋገርናቸው ባለሱቅ ተናግረዋል። ይሁንና በአሁኑ ወቅት ችግሩን ለመቅረፍ ደረሰኝ ያልተቆረጠባቸውን ሸቀጦች ነጋዴው እንዲያስመዘግብ የከተማ አስተዳደሩ ጥሪ ማድረጉን ገልጸዋል።
ከደረሰኞች ግብይት የፈጸምንባቸው ስቶካችን ስላሉ ደረሰኞች አሉ አይደለ? እነሱን አምጡና አስመዝግቡ ተብለን ነበር። ምክንያቱም ያለ ደረሰኝ የገዛውን እቃ በደረሰኝ ከሸጥክ 100% ታክስ ሰብጅክት ነው የምትለው፣ ወይ ደግሞ 15% ቫቱን ከፋይ ነው የምትሆነው። ደረሰኝ ካለ ግን መንግስት ኮንስደር አድርጎልሃል ማለት ነው። 15%ቱን አትሊስት የሆነ ኮንስደር ያደርግልሃል። በዚህ ምክንያት የገዛ ግዢ ነው ብሎ በተወሳን እንትኑ ላይ በኦዲት ጊዜ በሆነ ነገር ይጠቅማል። ምንም ጥያቄ የለውም። ሰው ሰምቶ ከተጠቀመበት ትልቅ ኦፖርቹኒቲ ነው። ምክንያቱም አሁን የመርካቶ ችግር ያለው ረጅም አመት ቢያንስ 6-7 አመት ዝም ብለን ነው ስንሰራ የነበር ነው። እኔ ጋር ብትመጣ አሁን ስቶኬ ውስጥ የእውነት ያለኝን እቃ እንኳን የማላውቀው እቃዎች አሉ። ኦልድ ስቶክ ደግሞ ማለት ከማን እንደገዛ የት እንደገዛ ማታውቀውም ማለት። አትሊስት እሱ ሜዳ ላይ ግን ከምወድቅብኝ ኮንትሮባንድ ከመሆን አስፋልት ላይ ወጥቶ እኔ እሱን እቃ መዝግቤ ለመንግስት ሰጥቼው ከዛ በኋላ መንግስቱን ኮንሲደር ካደረገልኝ ሲሸጥ እኔ 15%ቱን ቀጥታ 100% ክራይ አልሆንም ማለት ነው። አድቫንቴጅ አለኝ።
ዛሬ መርካቶን ተዘዋውረን በተመለከትንበት ወቅት ስራ የለም የሚሉ ድምጾችን በስፍራው ከሚንቀሳቀሱ ሰዎች በተደጋጋሚ ሰምተናል። ይሁን እንጂ በደህንነት ስጋት ምክንያት አስተያየት ሊሰጡን ፈቃደኞች አልነበሩም። ምንም እንኳን መደብሮችን በመዝጋት የጎላ የተቃውሞ እንቅስቃሴ የተደረገው ሰኞና ማክሰኞ ዕለት ቢሆንም መንግስት በተለይ በመጋዘኖችና በመደብሮች ውስጥ ያሉ ሸቀጦች ደረሰኝ የተቆ የተቆረጠባቸው ስለመሆናቸው የማረጋጋት እርምጃ እንደሚወስድ መወራት ከጀመረበት ከጥቅምት 20 ጀምሮ በመርካቶ ግብይት ተቀዛቅዞ መቆየቱን የተናገሩት አስተያየታቸውን የሰጡን ነጋዴ ይህም ብዙዎችን እንደጎዳ ገልጸዋል።
ነገር ጉዳት ደርሷል ብዬ የማስበው ነገር በሀገሪቱ ላይ የግብይት ስርዓቱ ላይ ጉድ ችግር ገጥሟል። በመሸጥና በመግዛት መካከል ያለ ሲስተም አፌክት በተደረገበት ሰዓት ላይ ሻጭም ገዥም ተጎጂ ሆኗል። ቀጥታ ነጋዴ ከአንድ ሳምንት በላይ ሪዝ መቋቋም አይችልም። የመርካቶ ነጋዴ ተበድሮ የምሰራ ነጋዴ፣ አበዳሪ፣ ተበዳሪ ሁሉም ኤክስትሪም ተወጣጥረን እናለ ነው። አንድ ሳምንት እንደምንም ብለን እንችል ሆናል። ሁለተኛ ሳምንት ግን አንችልም። አሁን ግን ይሄ የገበያ ስርዓቱን ከተበላሸ ግን ሶስተኛ ሳምንቱ ነው። ከዚህ በላይ ነጋዴው መቋቋም የሚችል አይመስለኝም። ተርድ ፐርሰኑ ደግሞ በመሀል ላይ ያለው ደግሞ ገቨርንመንትን ተጎጂ ነው። ከሁሉ በላይ ግን ማለት ነው እኔን የሚያሳዝነኝ ግን ምንም ውስጥ ነው የለ ከፍተኛ የሆነ ቤተሰብ እየመራ ያለ የወጣት ኃይል መርካቶ ወሳል ጉልበት ስራ እየሰራ በቃ ማንም በቃ ቆመ የተከፈተ በር ላይ ቆሞ ተሸክሞ ምን ብሎ ሄዶ ቤተሰቡን የሚያስተዳድ ትንሽ ቁጥር እንዳይመስልን ከነጋዴው በቁጥር ምናልባት በ300-400 እጥፍ የሚበልጥ ማለት ነው። ከባለሱቁ ይበልጥ ማለት ነው። ይህ ሁሉ ወጣት ስራ አጣ። ሁለተኛ መርካቶ ኤሪያ ላይ ደግሞ ኑሯቸውን የመሰረቱ ሰዎች ደግሞ አሉ። ቤት ያላቸው መኖሪያ ቤት ያላቸው ልክ መርካቶ እንደ እርሻቸው የሚያዩት ማለት ነው። በቃ መርካቶ ወጥቶ ድንችም ሽጦ ሽንኩርትም ሽጦ ተሸክሞም የሚሸከመውም ልጇ የሚሸከም ባሏ እሷን ተሸክማ ታዛ ሻይ ቤትም ሰርታ ምንም ወደ ቤት የሚገባ ዝብ ነበር አይደለ? አሁን ይህ ሁሉ አፌክትድ ነው። ገበያው በመበላሸቱ ተጠቂ የሆነው ብዙ ነው። እኔ በጣም ጉዳቱን አይቻለሁ። በጣም
ሌላ አስተያየታቸውን የሰጡን የመርካቶ ነጋዴም ከትናንት ጀምሮ መደብሮች ቢከፈቱም የግብይት እንቅስቃሴው ግን እምብዛም ነው ብለዋል። በመርካቶ በተፈጠረው ጉዳይ ላይ ከአዲስ አበባ ከተማ ንግድ ቢሮ አስተያየት ለማግኘት የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ የእጅ ስልክ ላይ በተደጋጋሚ ለመደወል ሞክረን ስልካቸው ጥሪ አይቀበልም። የቢሮው የህዝብ ግንኙነት ኃላፊ ደግሞ ለስልክ ጥሪ ምላሽ አልሰጡንም። ይሁን እንጂ የከተማ አስተዳደሩን ምክትል ከንቲባና የንግድ ቢሮ ኃላፊዋን ጨምሮ የአስተዳደሩ ልዩ ልዩ ባለስልጣናት ከሁለት ቀናት በፊት ከመርካቶ ነጋዴዎች ጋር በተፈጠረው ችግር ዙሪያ መወያየታቸውን የከንቲባ ጽህፈት ቤት ያወጣው መረጃ ያመለክታል። ነጋዴው ደረሰኝ አንቆርጥም የሚል ሀሳብ እንደሌለው፣ ነገር ግን በጅምላ ነጋዴዎችና አከፋፋዮች ላይ ትኩረት መደረግ እንዳለበት ከስምምነት ላይ መደረሱን ምክትል ከንቲባው አቶ ጃንጥራር አባይ ትናንት ለከተማው ምክር ቤት እንደተናገሩ መረጃው አክሎ ገልጿል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመርካቶ ቁጥጥር የተጀመረው በርካታ ህገወጥ አሰራሮች እንዳሉ በጥናት በመለየቱ ነው ሲሉ ለምክር ቤታቸው ማብራራታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በአዲሱ የሶማሊያ ተልእኮ የሚካተቱ ሀገራት ገና እንዳልተለዩ የአፍሪካ ህብረት አስታወቀ። በመጪው ጥር ወር በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህጻሩ ኤዩሰም የሚካተቱ ሀገራት የትኞቹ እንደሆኑ ገና አለመወሰኑን ነው ህብረቱ የገለጸው። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ትላንት ህዳር 11 ቀን 2017 ዓ.ም ለጋዜጠኞች ሲናገሩ በተልእኮ ለመሳተፍ ፍላጎት ያላቸው ሀገራት ጥያቄን በመቀበል ሂደት ላይ መሆናቸውን ጠቅሰዋል። ኮሚሽነሩ ካለፈው ሰኞ ህዳር 9 ቀን 2017 ዓ.ም አንስቶም እየተከበረ ያለውን አራተኛውን የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ሳምንት አስመልክተው ከጋዜጠኞች ጋር ባደረጉት ቆይታ ላይ ነው ይህንን የተናገሩት። እስክንድር ፍሬው ዘገባ አለው።
ከሚያዝያ 2015 ጀምሮ የአፍሪካ ህብረት የሶማሊያ ተልእኮ በምህጻሩ አሚሶምን በመተካት በስራ ላይ የቆየው የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜው እያበቃ ነው። የአፍሪካ ህብረት እንደገለጸው ኢትዮጵያን ጨምሮ 5 ሀገራት ወታደሮችን ያዋጡበት ይህ ተልእኮ የሚተካው ደግሞ በመጪው ጥር ወር በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህጻሩ ኤዩሶም ነው። ይህም ሆኖ በአዲሱ ተልእኮ የሚካተቱት ሀገራት የትኛዎቹ እንደሆኑ ገና አለመወሰኑን ህብረቱ አስታውቋል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ትናንት ህዳር 11 ቀን 2017 ዓ.ም ለጋዜጠኞች እንዳሉት ፍላጎት ያላቸውን ሀገራት ጥያቄ የመቀበሉ ሂደት ገና አልተጠናቀቀም።
So we are still in the process. As I speak, we are receiving expression of interest.
ገና በሂደት ላይ ነው ያለነው። በዚህ ሰዓት ፍላጎት ያላቸውን ሀገራት እየተቀበልን ነው። ከዚያ በኋላ ጥያቄ ካስገቡት ከሁሉም አባል ሀገራት ጋር እንመካከራለን። እናም ከሶማሊያ ፌዴራል መንግስት ጋር እንሰራለን።
ኮሚሽነር ባንኮሌ ጥያቄ ለማቀረብ የተሰጠው ጊዜ ገደብ ሊጠናቀቅ ገና ጥቂት ቀናት ስለሚቀሩት እስካሁን በአዲሱ ተልእኮ ለመሳተፍ ፍላጎት ያሳዩትን አገራት በስም መጥቀስ እንደማይችሉ አብራርተዋል። ህብረቱ አልሸባብን ለማሸነፍ የሚሰራውን ስራ መደገፉን እንደሚቀጥል ግን አጽንኦት ሰጥተው ተናግረዋል።
The African Union will not abandon Somalia.
የአፍሪካ ህብረት ሶማሊያን አይተዋትም። ሶማሊያ አልሸባብን እንድታሸንፍ ለመደገፍ ከአጋሮቻችን ጋር እንሰራለን። ከተባበሩት መንግስታትና ከህብረቱ አባል አገራት ጋርም እንሰራለን።
ለአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በመህፃሩ ኤዩሶም ወታደር የሚያዋጡ አገራትን የመለየት ስራ እየተሰራ ያለው ኢትዮጵያ ተሳስ 22 2016 ዓ.ም ተመረጠ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በአዲስ አበባና በሞቃዲሾ መካከለ ያለው ዲፕሎማሲያዊ ውዝግብ በቀጠለበት ወቅት ነው። የሶማሊያው የመከላከያ ሚኒስትር አብዱል ቃድር መሐመድ ኑር ኢትዮጵያ ሉዓላዊነታችንንና ብሔራዊ አንድነታችንን ስለጣሰች በአዲሱ ተልእኮ አትሳተፈም ሲሉ በዚህ ወር መጀመሪያ ለሀገራቸው መንግስት ታዊየ ቴሌቪዥን ጣቢያ ተናግረዋል። ባለፈው ሳምንት በሰጡት መግለጫ ወቅት በዚህ የሚኒስትሩ አስተያየት ላይ ምላሽ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ አልሸባብን ማዳከሟን ተቀጥላለች ብለዋል። ዝርዝር ማብራሪያ ግን አልሰጡም። ሁለቱ ሀገራት ከቀጣዩ የአፍሪካ ህብረት የሶማሊያ ተልእኮ ጋር በተያያዘ የሚሰጧቸውን አስተያየቶች በተመለከተ ከአሜሪካ ድምጽ ጥያቄ የቀረበላቸው ኮሚሽነር ባንኮሌ ጠለቅ ያለ ምላሽ አልሰጡም። ኮሚሽነሩ በትናንትናው ማብራሪያቸው በአህጉሪቱ ያሉ ሌሎች የጸጥታ ችግሮችን ለመፍታት እየተደረጉ ነው ያሏቸውን ጥረቶች ማብራርተዋል። ካለፈው ሰኞ ህዳር 9 ቀን 2017 ዓ.ም ተመረጀ ጀምሮ እየተከበረ ያለው አራተኛው የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ሳምንት ካካተታቸው ክንውኖች አንዱ ትናንት ረቡ ህዳር 11 ቀን 2017 ዓ.ም ከጋዜጠኞች ጋር የነበረው መርሃ ግብር ነው። ለአሜሪካ ድምጽ እስክንድር ፍሬው አዲስ አበባ።
የመካከለኛው ምስራቅ የባይደን ልዩ መልእክተኛ ለግጭቶቹ ማብቂያ ተስፋ አለኝ ይላሉ። በመካከለኛው ምስራቅ የፕሬዝዳንት ጆ ባይደን ልዩ መልእክተኛ በትላንትናው ዕለት ሲናገሩ ምንም እንኳን በእስራኤል ሰሜናዊ ድንበር እየተካሄደ ያለውን ውጊያ ቢቀጥልም እና የጋዛውም ጦርነት ፍጻሜ ባይታይም ግጭቱን ለማስቆም ከህዝቦላ ጋር የሚደረገውን ድርድር አስመልክቶ ያላቸውን ተስፋ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የእንደራሴዎች ምክር ቤት ትላንት ማምሻ ላይ በወሰደው እርምጃ ወደ እስራኤል ሊላክ የነበረውን የተወሰነ መጠን ያለው የጦር መሳሪያ እንዳይላክ አግዷል። እርምጃውን የተቃወሙ ወገኖች በበኩላቸው ውጊያውን ያራዝማል ብለዋል። አኒታ ፓውል ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ለመካከለኛው ምስራቅ ድርድር የባይደን ከፍተኛ መልእክተኛ ከሂዝቦላ ጋር በተደረገው ውይይት እየሰፋ ላለው ግጭት ማብቂያ ተጨማሪ እመርታ ያሉት መታየቱን ጠቁመዋል። ወደ እስራኤል በሚያደርጉት ቀጣይ ጉዟቸውም ባይደን ዋይት ሃውስን ከመልቀቃቸው አስቀድሞ መቋጫውን ለማሳካት እንደሚጥሩ አስረድተዋል። የዩናይትድ ስቴትስ ልዩ መልእክተኛ አሞስ ሆችስቲን በመስከረም 26 የጀመረው የጋዛው ግጭት በስተሰሜን ወደሚገኘው የእስራኤልና የሊባኖስ ድንበር ከተስፋፋ በኋላ በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ለወራት ጥረት ሲያደርጉ ቆይተዋል።
We're going to work with the incoming administration. We are already going to be discussing this with them.
የመንግስቱ ስልጣን ከሚረከበው አስተዳደር ጋር እንሰራለን። ለዚህም ስለ ጉዳዩ እየተወያየን ነው። ስለምንሰራቸው ስራዎች በሙሉ እንዲያውቁ እናደርጋለን። ልክ ፕሬዚደንት ባይደን እንደተናገሩት ስርዓት የጠበቀ የስልጣን ሽግግር ተግባራዊ ይሆናል። በመሆኑም ያ የሚያሳስብ ጉዳይ ይሆናል ብዬ አላስብም።
አንዳንድ የዩናይትድ ስቴትስ ህግ አውጪዎች ቁልፉ ዩናይትድ ስቴትስ ለእስራኤል የምትሰጠውን የጦር መሳሪያ ማቋረጥ ነው ሲሉ ይከራከራሉ። የሁለቱም ዋና ዋና ፓርቲዎች አባል ያልሆኑት ገለልተኛው የቨርሞንት ክፍለ ግዛቱ እንደራሴ ሴናተር በርኒ ሳንደርስ
ዩናይትድ ስቴትስ ኦፍ አሜሪካ የነዚህ አሰቃቂ ድርጊቶች አባሪ ተባባሪ ይሆናለች። ያ መቆም አለበት።
ይህ ሁሉ ድርድር እየተካሄደም ቢሆን ግጭቱ ቀጥሏል። ትላንት ረቡዕ ከሊባኖስ የተወነጨፈ አንድ ሮኬት አንድ የእስራኤል መዋለ ሕፃናት ላይ ወድቋል። የሂዝቦላ ዋና ጸሐፊ ናይም ቃሲም የድርድሩን ይዞታ አስመልክቶ የሰጡት ግምገማ ጥንቃቄ የታከለበት ነበር።
هل نتوقع ان تنتج we expect these negotiations to produce a ceasefire and the cessation of aggression quickly? No one can guarantee that because the issue is linked to the Israeli response and to Netanyahu's seriousness.
እነዚህ ድርድሮች የተኩስ አቁም ስምምነትና ጥቃቶቹ በፍጥነት እንዲያስቆሙ ተስፋ እናደርጋለን። እስራኤል ለጉዳዩ ከምትሰጠው ምላሽና ኔታንያሁ ከሚያሳዩት ቁርጠኝነት ጋር የተያያዘ በመሆኑ ለዚህ እውን መሆን ማንም ዋስትና ሊሰጥ አይችልም። ነገር ግን ግልጽ መሆን ያለበት እየተደራደርን ያለነው በሁለት ቅድመ ሁኔታዎች ዙሪያ ነው። የመጀመሪያው የኃይል ወረራው ሙሉ በሙሉ በሚያበቃበት ሲሆኑ፣ ሁለተኛው ቅድመ ሁኔታ የሊባኖስ ሉዓላዊነት መከበር ነው። ይህም ማለት እስራኤላውያን በፈለጉ ጊዜ ሕግ እየጣሱ በመግባት እንዲገድሉ አይፈቅድላቸውም ማለት ነው።
ዩናይትድ ስቴትስ ሂዝቦላን በአሸባሪ ቡድንነት ትፈርጀዋለች። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለጋዛ ውጊያ አፋጣኝና ቋሚ የተኩስ አቁም ያለ አንዳች ቅድመ ሁኔታ እውን እንዲደረግ ሲል በትላንትናው ዕለት ያቀረበውን ውሳኔ ዩናይትድ ስቴትስ እንደ ቅድመ ሁኔታ በሐማስ ቁጥጥር ስር የሚገኙትን እስራኤላውያን ታጋቾች አያስለቅቅም ስትል ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። ሮበርት ውድ በተባበሩት መንግስታት የዩናይትድ ስቴትስ ምክትል አምባሳደር ናቸው።
Simply put, this resolution would have sent a dangerous message to Hamas. There's no need to come back to the negotiating table.
ይህ የውሳኔ ሐሳብ ባጭሩ ወደ ድርድር ጠረጴዛው መመለስ እንደሚያስፈልግ ለሐማስ አደገኛ መልእክት የሚያስተላልፍ ነው። ሐማስ ይህንን ለ410 ቀናት ታግተው የሚገኙት ቁጥራቸው ከ100 በላይ የሚደርሱ የ20 በላይ ሀገሮች ዜጎችን ዕጣ ዓለም አቀፉ ማኅበረሰብ እንዲረሳው ተስፋ በማድረግ የራሱን ፍላጎት ለማሳካት ለመረጠው ስልቱ የተሰጠ ምላሽ አድርጎ ሊያዩ ይችላል።
የእስራኤል ባለሥልጣናት በበኩላቸው ትላንት ረቡዕ የተኩስ አቁም ድርድሩ እየተካሄደ ባለበት በአሁኑ ወቅት ሂዝቦላን ለመምታት እንዲችሉ ጠይቀዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር
We cannot pay the price in our security and the security of our citizens for their lack of sovereignty or concessions on the sovereignty.
በደህንነታችን በዜጎቻችን ደህንነት ወይም ሉዓላዊነታችንን በማጣት ወይንም በሉዓላዊነት ላይ በሚደረግ ድርድር ልንከፍል አንችልም። ስለሆነም በማንኛውም የሚዳረስ ስምምነት ጥሰቶች ተፈጽመው በተገኙ ጊዜ እርምጃ የመውሰድ ነጻነታችንን መጠበቅ አለብን።
ሂዝቦላ በኢራን የሚደገፍ መሆኑንና ቴህራን በፈቀደችም ጊዜ ስምምነቱን ለማደናቀፍ እንደምትችል ያስታወሱት ተንታኞች በበኩላቸው ጦርነቱ እንዴት ሊያበቃ እንደሚችል ግልጽ አይደለም ይላሉ። ዴቪድ ማኮቭስኪ በዋሽንግተን የቅርብ ምስራቅ አገሮች የፖሊሲ ጉዳዮች ከፍተኛ አጥኚ ናቸው።
So I can imagine a situation that they said yes yes we're
ስለዚህ አሁን አብረናችሁ ነን። ነገር ግን ከቴክኒክ ጉዳዮች ጋር የተያያዙ ጥቂት ስጋቶች አሉ። ያለበትን ሁኔታ መገመት ይችላል። ይሁን እንጂ እነዚህ ከቴክኒክ ጉዳዮች ጋር የተዛመዱ ስጋቶች በሚል የቀረቡት መሰረታዊ የጽንሰ ሐሳብ ልዩነቶች ናቸው። እናም አሁን የምናውቀው ነገር የለም።
ረቂቅ ስምምነቱ የእስራኤል የምድር ጦር ከሊባኖስ እንዲወጣና የሂዝቦላ ኃይሎች ከእስራኤል ድንበር እንዲርቁ የሚጠይቅ መሆኑን በአካባቢው የሚገኙ የመገናኛ ብዙሃን ያስረዳሉ። ተጨማሪ የሊባኖስ ወታደሮችና የተባበሩት መንግስታት የሰላም አስከባሪ ኃይል ደቡባዊ ሊባኖስ ወደሚገኘው ነጻ ቀጣና የማሰማራት ሐሳብ የስምምነቱ አካል እንዲሆንም ይጠይቃል።
ቀጣዩ ዘገባችን የቡድን 20 ሀገራትን የሚመለከት ነው። ድህነትን መቀነስ የፍልሰት ቀውስን ለማስታገስ ያስችላል ሲሉ ባለሙያዎች ተናግረዋል። በዓለም ለሚታየው የፍልሰት ቀውስ ድህነትና ረሃብ ዋና ምክንያቶች መሆናቸውን ባለሙያዎች ይናገራሉ። በብራዚል በተካሄደው የቡድን 20 ሀገራት ጉባኤ ጎን ለጎን የተናገሩት ባለሙያዎቹ ውጤታማ የሆነ የማህበራዊ ደህንነት መጠበቂያ መንገዶች ወይም ሴፍቲ ኔት መኖራቸው ሰዎች መኖሪያ ቀያቸውን ለቀው ለመሰደድ የሚያበቋቸውን መንስኤዎች ለመቀነስና ለማስቆም ያግዛሉ ብለዋል። የአሜሪካ ድምጽ የስደት ጉዳዮች ዘጋቢ አሊን ፒሮስ ከሪዮ ደ ጀነሮ የላከችውን ዘገባ ነው ሀብታሙ ስዩም እንደሚከተለው ያቀርበዋል።
ስቲቭ ሳይድ በሀገሩ ሄይቲ የፖለቲካ ሳይንስ ተማሪ ነበረ። በሀገሩ ስራ ባለመኖሩ ባለፈው ዓመት ለቆ ለመውጣት እንደተገደደ ይናገራል። የደህንነት አለመኖርም ሌላኛው ችግር ነበረ። የሁለት ዓመቱ ወጣት እንደሚለው የተሻለ ሕይወት ለማግኘት የሚቻለውን ሁሉ መሞከር ነበረበት።
በዛ ያለው ሁኔታ አስቸጋሪ በመሆኑ ነው ብራዚልን የመረጥኩት። የሥራ ዕድል አለ መባሉት ሰምቼ ነው። ብራዚላውያን እንግዳ ተቀባይም በመሆናቸው ነው።
ወደ ብራዚል ለማቅናት መጀመሪያ ያለ ሰነድ የዶሚኒካን ሪፐብሊክን ድንበር መሻገር ነበረበት። አደገኛና ብዙ ገንዘብ የጠየቀ ነበር።
ፕሪሚየራ ቴንታቲቫ
በመጀመሪያው ሙከራ አልገባሁም፣ ግን ወደ ድንበሩ ተመልሼ ሄድኩ።
ስቲቭ ሳይድ በዶሚኒካን ሪፐብሊክ ላንድ ወር ቆየ፣ እየሰራም ገንዘብ ቆጠበ። በኋላም የሰብአዊ ቪዛ አግኝቶ ወደ ብራዚል መምጣት ቻለ። በአዲሲቱ ሀገርም በቂ ገንዘብ ኖሮት ኑሮውን ለማረጋጋት ይሻል።
በሕይወት ጉዞ መቆም የለም። አንድም ቦታ መድረስ ካለብህ እስክትደርስ ድረስ መታገል አለብህ።
የብራዚል ፖሊስ እንደሚለው በሀገሪቱ 164,000 የሄይቲ ተወላጆች ይኖራሉ። ቡድን 20 በመባል የሚታወቀው ታላላቅ ኢኮኖሚ ያላቸው ሀገራት ኅብረት በዚህ ሳምንት ጉባኤውን በብራዚል ባደረገበት ወቅት የተሳተፉ ባለሙያዎች እንዳሉት የቡድኑ አባል ሀገራት ስደተኞቹ በአዲስ ሀገራቸው ተደላድለው እንዲኖሩ ማመቻቸት አለባቸው። ፓውሎ ኢለስ በሰብአዊ መብትና በስደተኞች ዜግነት የማግኘት መብት ላይ የሚሰራ ማዕከል ባልደረባ ናቸው።
መታየት ያለበት ከሰብአዊ መብት አንጻር ነው። በተጨማሪም የቡድን 20 ሀገራት መረዳት ያለባቸው ፍልሰት በድህነት፣ በተፈጥሮ አደጋዎች፣ ጦርነትና ግጭቶች ምክንያት እንደሚከሰት ነው።
የቡድን 20 ሀገራቱ በወጡት የአቋም መግለጫ መደበኛ ያልሆነ ፍልሰትና መንስኤዎቹ የሆኑትን ረሃብና ድህነት መከላከል አስፈላጊ እንደሆነ አስምረውበታል። የብራዚል የልማት ሚኒስትር የሆኑት ዌሊንግተን ዲያስ እንደሚሉት በመላው ዓለም 2.4 ቢሊዮን ሰዎች በድህነት ውስጥ ይኖራሉ።
ከፍልሰት ጉዳይ ባለፈ ራብና ድህነት በችግሩ ለተጠቁ ብቻ ሳይሆን መካከለኛ ገቢ ላላቸው ለባለጸጎችና ሀብታም ሀገራትም ችግር ነው።
ዲያስ እንደሚሉት የተቸገሩ ሰዎች ወደ ወንጀል ድርጊት ሊገቡ ይችላሉ። ይህም ለህብረተሰቡ በጠቅላላ ችግር ይሆናል። እናም በጉባኤው የተወጠነው ቁልፍ ተነሳሽነት በረሃብና ድህነት ላይ ሉዓላዊ ኅብረት ይሰኛል። ኅብረቱ 500 ሚሊዮን ለሚሆኑ ሰዎች ገንዘብ ለማደልና 150 ሕፃናትን በትምህርት ቤት ለመመገብ አቅዷል። ከ80 በላይ ሀገራት፣ 24 ዓለም አቀፍ ድርጅቶች፣ 9 ዓለም አቀፍ የገንዘብ ተቋማትና 31 በጎ አድራጊዎች ኅብረቱን ተቀላቅለዋል። በድጋሚ ዌሊንግተን ዲያስ፣
ምግብ ማቅረብ ብቻ አይደለም፣ ድህነትን ለማጥፋት ቁልፍ መሠረት የሆነውን ትምህርትን፣ ጤና፣ ኢኮኖሚ፣ ሥራ ፈጠራና መሠረተ ልማትን በተመለከተ የልማት ትልሞችን ለመተግበር እየተነጋገርን ነው።
የተባበሩት መንግሥታት ድርጅት እንደሚለው የምግብ ዋስትና እጦት፣ ፍልሰትና መፈናቀል፣ በአየር ንብረት ለውጥ፣ የተፈጥሮ አደጋዎች፣ ግጭትና ድህነት በሚያደርሱት ተጽዕኖ ምክንያት ይባባሳል። እነዚህም በብራዚሉ የቡድን 20 ሀገራት ጉባኤ ላይ ዋነኛ ጭብጦች ነበሩ።
የተከበራችሁ አድማጭ ተመልካቾቻችን፣ የምሽቱ የመጀመሪያው ምዕራፍን ዘገባዎቻችን ነበር ስትከታተሉ የቆያችሁት። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ይቀጥላል። እንዲሁም ደግሞ በዌብና ማህበራዊ ድረገጻችን ላይ ትከታተሉን ትችላላችሁ። ቪኦኤ አማሪክ በሚለው ስር በመግባት ልታገኙ ትችላላችሁ። የዩቲዩብ ገጻችንም ላይ እንገኛለን። ያመለጧችሁንም መሰናዶች እዛ ላይ ታገኛችኋላችሁ። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ምዕራፍ እንሻገር። በኢትዮጵያ የረሃብ አደጋ ገቢ ለማሰባሰብ የተዘፈነው ሙዚቃ 40ኛ ዓመቱን ያዘ። እንደ አውሮፓውያን አቆጣጠር በ1984 በኢትዮጵያ ለተከሰተው ድርቅ የረሃብ ተጎጂዎች ገቢ ለማሰባሰብ የተሰራው ለመሆኑ የገና በዓል መሆኑን ያውቃሉን የተሰኘው ወይም በእንግሊዝኛው ዱዜኖ ኢትስ ክርስማስ የተሰኘው የሙዚቃ ስራ 40ኛ ዓመቱን በዚህ ወር መጨረሻ ላይ ይይዛል። 40ኛ ዓመቱን በማስመልከት በተሰራው ስራ ላይ ዝነኛ ሙዚቀኞች የተካፈሉ ሲሆን በ30ኛው ዓመት መታሰቢያ የሙዚቃ ስራ ላይ ድምፁ የተካተተው እንግሊዛዊው ኤድ ሽረን የሙዚቃ ስራው በአፍሪካ ላይ አሉታዊ የሆነ ተጽዕኖ እንዳለው በመገንዘቤ የአቋም ለውጥ አድርጌያለሁ ብሏል። በዘንድሮ ስራ ላይም ድምፄ እንዲካተት ፍቃድ ሳልጠየቅ ነው ድምፄ የተካተተው በማለት ቅሬታውን በኢንስታግራም ገጹ ላይ አጋርቷል። በዚህ ዙሪያ የተጠናቀረውን የሮይተርስ ዘገባ ተከታዩ ነው። አውደ ዓመትን ምክንያት በማድረግ ችግረኞችን ለመርዳት ለመጀመሪያ ጊዜ በቡድን የተቀረጸው እና ለመሆኑ የገና በዓል መሆኑን ያውቃሉ የተሰኘው በእንግሊዝኛው ዱዜኖ ኢትስ ክርስማስ የሙዚቃ ስራ 40 ዓመቱን በዚህ ወር መጨረሻ ላይ ይዛል። የሮክ ሙዚቃ አቀንቃኙ ቦብ ጊልዶፍ፣ ሚዴ ጁሬና የሙዚቃ አዘጋጁ ትሬቨር ሆን፣ የቅርብ ጊዜው እትም የድምጽ ባለሙያውን ስቲንግን፣ ሙዚቀኛውን ኤድ ሺረን፣ ሪታ ኦራና ሟቹ ጆርጅ ሚካኤልን እንዲሁም ሴኔድ ኦኮኖርና የሌሎች ዝነኛ ሙዚቀኛ ድምጾችን ያካተተ መሆኑን አስታውቋል። ቦብ ጊልዶፍ
የሚያስቅ የድሮ ሙዚቃ ነው። እኔም ሆንኩ እሱ ከሰራናቸው ምርጥ ስራዎች ቀዳሚዋ አናደርገውም። ነገር ግን እዚያ ስቱዲዮ ውስጥ ሆነህ ሁሉም ሲዘፍኑ ስታይ የሆኑ ትምህርት ቤት ውስጥ ያሉ የሚጫወቱ ሕፃናት ይመስላሉ። ወደሆነ ነገር ያሻግራል። ያ በጣም ልዩ ነው ብዬ አስባለሁ።
ሚድጅ ዩሬ ደግሞ እንዲህ ይላል።
የትራቪስ ባንድ አባሉን ፍራን ሂሊን ግጥም ትፈልጋለህ ብዬ ስጠይቀው አይ አልፈልግም ሲለኝ የሆነ ምትሃታዊ የሆነ ቅጽበት ነበር። የሆነ ነገር አለ አለኝ። እናም ዘፈኑ ሲወጣ 12 ዓመቴ ነበር። ከዚያን ጊዜም አንስቶ የነበረ የሆነ ነገር አለ ብሎኛል። እንደዚያ ነው እነኚህ ልጆች የሚሰማቸው።
ዘፈኑ ለመጀመሪያ ጊዜ የተቀረጸው በጎርጎሮሳውያኑ 1984 ጊልዶፍ እና ዩሬ ባሰባሰቧቸው የባንድ ኤድ የሙዚቃ ኮከቦች ቡድን ሲሆን ዓላማውም በኢትዮጵያ ተከስቶ የነበረውን ረሃብን ለመዋጋት ገንዘብ የማሰባሰብ ነበር። የሙዚቃ ስራው በአውሮፓውያኑ 2004 እና 2014 20ኛ እና 30ኛ ዓመቱን በያዘባቸው ጊዜ ታድሶ ሁለት አዳዲስ ሙዚቃዎች ተከትለዋል። እነዚህ ስራዎች ላይም ተጨማሪ አዳዲስ ዘፋኞችና የሙዚቃ ቡድኖች ተሳትፎባቸዋል። ቡድኑ ባለፈው ሳምንት ህዳር 13 ባወጣው ጋዜጣዊ መግለጫም ትሬቨር ሆን እነዚህን ቅጂዎችና ልዩ የሙዚቃ ዝግጅቶችን በመጠቀም እንከኔለሽ ስራዎችን ሰርቷል ሲል አመኳሽቷል። የዘፈኑ የቅርብ ጊዜ የመጨረሻው እትምም በብሪቲሽ ብሬክፋስት ታይም ሬዲዮ ወይም የማለዳ የሬዲዮ ስርጭት ላይ የፊታችን የጎርጎሮሳውያኑ ህዳር 25 የሚለቀቅ ይሆናል። ይህ ስራም የመጀመሪያው ከተለቀቀ ከ40 ዓመታት በኋላ የሙዚቃ ስራ ቪዲዮም አብሮ እንደሚለቀቅም ታውቋል። አድማጮች ስቲንግ ከወጣቱ ኤድ ሺረን ጋር ሲዘፍን፣ ልጅ ጆርጅ ከሌላኛው ወጣት ሳም ስሚዝ ጋር ሲቀናጅ፣ ወጣቱ ጆርጅ ሚካኤል ከሄር ስታይልስ ጎን ሲያቀነቅን የሚያደምጡ ሲሆን በቀደመው ሙዚቃ ላይ ከነበሩት ፖል ማካርቲ፣ ስቲንግ፣ ፊል ኮሊንስ፣ ባንዴድ፣ ሮጀር ቴይለር፣ ቶም ዮርክ፣ ፖል ዌለር እና ዴመን አልባርን ጋር ሲነጻጸሩ ምን እንደሚመስሉ የሚያደምጡበት ምድል ያገኛሉ። ይሁን እንጂ በአዲሱ ዱዜኖ ኢትስ ክርስማስ የተሰኘው የሙዚቃ ስራ ላይ ስራው የተካተተው ኤድ ሺረን በቅርቡ ባወጣው መግለጫ ላይ በሙዚቃ ስራው ላይ ድምጼ እንዲካተት ጥያቄ አልቀረበልኝም ሲል አስታውቋል። አዲስ በተለቀቀው የባንዴድ 40 ዘፈን ላይ ፈቃዴ አልተጠየቀም። እድሉ ተሰጥቶኝ ቢሆን ኖሮም ከአክብሮት ጋር ድምጼን መጠቀም እንደማይችሉ በመግለጽ አልቀበልም እላቸው ነበር ብሏል።
አዲስ በተለቀቀው የባንድ ኤድ 40 ዘፈን ላይ ፈቃዴን አልተጠየቅኩም። እድሉ ተሰጥቶኝ ቢሆን ኖሮ ከአክብሮት ጋር ድምጼን መጠቀም እንደማይችሉ በመግለጽ አልቀበልም ብዬ መልስ ነበረ። ከአስር ዓመት በኋላ ከዘፈኑ ጋር ተያይዞ ያለው ሀሳብ ላይ በዩዝ ኦዲጂ ግልጽ በሆነ ቋንቋ እንደተገለጸው ያለኝ አረዳድ ተቀይሯል። ይህ የእኔ የግል አቋም ነው። ወደፊት የዓለም ስራ ነው ብዬ ተስፋ አድርጋለሁ። ሁላችሁንም ወዳችኋለሁ፣ ስሚያችኋለሁ
በማለት በግል ኢንስታግራም ገጹ ላይ መግለጫ አስፍሯል። እንግሊዛዊው ሙዚቀኛና የሙዚቃ ስራ ደራሲ ኤድ ሺረን ባለፈው እሁድ በጎርጎሮሳውያኑ ህዳር 17 ባወጣው በዚሁ መግለጫ የትውልደ ጋናዊ እንግሊዛዊ ዘፋኝ ፊውዝ ኦዲጂ ዱዜኖ ኢትስ ክርስማስ ሙዚቃ ላይ እንዲካፈል ተጠይቆ የሰጠውን ምላሽ ያሰፈረበትን የማህበራዊ ድረገጽ ልጥፍ የምስል ቅጂ ወይም ስክሪንሻት አባሪ አድርጎ አያይዟል። ጋናዊ ሙዚቀኛ በማህበራዊ ገጹ ላይ ይህ ተነሳሽነት በአፍሪካ ላይ የሚያስከትለውን አሉታዊ የሆነ የኢኮኖሚና የቱሪዝም ጉዳት በመገንዘቡ በሙዚቃው ስራ ላይ እንዲሳተፍ የቀረበለትን ጥያቄ አለመቀበሉን ገልጾ ነበር ያሰፈረው። ሮይተርስ በጉዳዩ ላይ ምላሽ እንዲሰጡት የባንዴት ተወካዮችን ለማነጋገር ሞክሮ እንዳልተሳካለት አስታውቋል። የሙዚቃው ስራው እንደ አውሮፓውያን አቆጣጠር በ1984 በኢትዮጵያ ለተከሰተው ረሃብ ድጋፍ ለማሰባሰብ የተሰራ ሲሆን ዘንድሮ 40ኛ ዓመቱን ይይዛል። ኤድ ሺረን ከዚህ ቀደም የ30ኛ ዓመት መታሰቢያ ላይ ድምፁና ሙዚቃዎቹ እንዲካተቱ ፈቅዶ ነበር። በሮይተርስ ለተሰናዳው ዘገባ አይደን ገረመው ከዋሽንግተን ዲሲ። ተከታዩ ዘገባ ደግሞ ባህልና አካባቢ ላይ ያተኩራል። ከዚህ ቀደም የተላለፈ ዘገባ ነው። ባህላዊው የወሎ ጭስ ላይ ነው የሚያተኩረው። በባህላዊ መንገድ የሚዘጋጀው የወሎ ጭስ ተፈጥሯዊ ግብአቶችን ተጠቅሞ ስለሚቀመም በርካቶች ተመራጭ ያደርጉታል። ምርቱ ለብዙዎች የስራ እድል በመፍጠርም ይታወቃል። ከ60 በላይ የተለያዩ የሀገር በቀል እጽዋትን በመጠቀም እንደሚቀመም የሚነገርለትን የወሎ እጣንን በአካባቢው መጠሪያ የወሎ ጭስን አገር አቀፍ እውቅና ለማሰጠት ጥናቶች መጠናቀቃቸውን በቅርቡ የወሎ ዩኒቨርሲቲ አስታውቋል። መስፍን አራጌ ዘገባ አለው።
የደሴ ከተማ ነዋሪዋ ወይዘሮ ስመኝ በቀለ ባህላዊ የጣን ንግድ ጥርሴን የነቀልኩበት ስራ ነው ይላሉ። ለዚህ ደግሞ የወሎ ጣን በአካባቢው አጠራር የወሎ ጭስን በባለውለታነት ያውሱታል። ዛሬ በህይወት ከሌሉት እናታቸው ስራውን ተምረው ቤተሰባቸውን እየመሩ ያሉት በዚሁ ዘርፍ ነው።
ሳህን 200 ብር የመቶ አለ። በሳህን ከሰፍሮ 200 ኪሎ 300 ነው። የምን ያክላል?
አንድ ኪሎ እኔ ይቀላቀል ብለ
ቆንጆ አድርጌ ቀላቀየ ምጥን ማለት ነው። ቤተሰብ ነበር የሚሰራው። በኋላ እናቴ ከሌለች በኋላ ራሱ እኔ ከያዝኩት እንኳን ወደ 6 አመት ወደ 7 አመት ሆነ። ግን ብዙ ጊዜ ነው። ከዛም በፊት እናቴ ጋር ነው የጋራ የምንሰራው። አሁን ግን ብቻዬን እንኳን ከያዝኩት ወደ 7 አመት ምናምን ሆኗል። እግዚአብሔር ይመስገን ጥሩ ነው ስራው። ከብዙ ሀገራት በቃ እያቅጣጫው ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ ውጮች ራሱ እንልካለን እኛ ወደ አሜሪካን የራሱ ዱባይ ሁሉም ምልካቸው የእውነት አለ።
የወሎ ጭስ ከግብይቱ ባሻገር ባህላዊ ትውፊቱ፣ ተፈጥሯዊ ግብአቱ፣ ጥበባዊ ቀመሩ ለብዙዎች የእርካታ ምንጭ እንደሆነ ይነገራል።
ይሄ ነጭ ሉባንጃ ነው። ይሄኛው ጥቁር ሉባንጃ ነው። ሉባንጃ ጃዊ ይባላል በወሎ ቋንቋ። ወደ ሌላው ደግሞ ሉባንጃ ጃዊ ነው የሚባለው። ጥቁርና ነጭ ነው። ይሄኛው ጣን ነው። አንድ ላይ ነው ሪሚክስ ሆኖ ያው ጣዕም የሚሰጠው። ይሄኛው አደናብስ ነው። ይሄ ቀበርቾ ነው። ያው ጥቅሙ ለብዙ ነገር ነው። ጥቅም መድኃኒት ነው። የሆነ በአካባቢያችን ራሱ ትላትል እባብ ነገር ምናምን ሲፈጠር የማጥፋት ባህሪ ያለው አይወድም። ትንሽ ነገር ቆንጠር ተደርጎ ይጨሳል። ለምች ነገር መድኃኒት ነው። አቦል ቡና ላይ ትንሽ ሳይበዛ ተወቅጦ ብዙ መፍትሄ አለው። ይሄ ቀበርቾ ማለት ነው። ይሄኛው ያው ደግሞ የሀገራችን ማቴሪያል ነው። ያው ግን የሀገራችን ማቴሪያል ብቻውን ጭስ አይሆንም። ብዙ ቅመማ ቅመሞች አሉት የሚገቡት ብዙ ነገር እነዚህም ይገባሉ። ሚክስ የሚባል ቅመም አለው። የራሱ ሚክስ አለ። ሽቶ አለው። ሰንደል ሁሉ ይገባል። ይሄ ሁሉ ገብቶ ነው ጭስ የሚሆነው። ጭሱ ደግሞ ወይ ባለ ቀንጦ፣ እንብስ፣ ቅጥቅጥ የሚባል በሀገራችን ዙሪያ የሚገኝ ስራ ስር እንጨት ነው። እነ ባህር ዛፍ ምናምን ብዙ ነገር እንትን አለው። እሱ ሆና ያው በቅመም ነው የሚታሸው ጭስነት። ይሄኛው ደግሞ ያው ነጭ ቡኬ ነው። ያ ወደ ቀለም ያው የምግብ ከለር እንሰጠውና የምግብ ከለሮችን ከለር ሰጠናቸው እንደረድረዋለን እኛ ለውበትና ስንሰራው። ግን ሪሚክስ ነው የምናደርገው፣ ብቻውን የሚጨስ ነገር አይደለም። እኛ ከሁሉም ነገር ቀላቅለን ስንመጥነው ነው ጭስ ጭስን የሚያመጣው። ይሄ ወይባ ነው የሚባለው፣ እዛ የሚገኘው እንጨት ወይባ። ጥቅሙ ለብዙ ነገር ነው። ለሴቶች ነው፣ አብዛኛውን ለወላድ ሴቶች ናቸው። ለማህፀን ነው። ለማህፀን ቆሻሻ ምናምን አጣጥቦ የመውጣት ባህሪ ያለው፣ ለወገብ ለሚያማት ሴት ለውበት ለብዙ ነገር ነው ጠቀም። በጭስ ምክንያት ሀገራችንን እየገለጽን ነው። ኢትዮጵያ ማሳየታችን ነው።
በወሎ ዩኒቨርሲቲ የሀብት ልማትና ገቢ ማመንጨት ዳይሬክተር ይመርሸቱ ለአሜሪካ ድምፅ እንደገለጹት የወሎ ጭስ ሰዎች ተፈጥሯዊ ምርትን እንዲጠቀሙ የሚያበረታታ ልዩ ባህላዊ መገለጫዎች ያሉት የወሎ መታወቂያ ነው ይላሉ።
የወሎ ጭስ በኬሚካል የበለጸገ አይደለም፣ ወይም በፋብሪካ ገብቶ የወጡ ባለመሆኑ ለጤና ከፋብሪካ ከወጡት ወይም በሀገራችን እየተሸጡ ከሚገኙት የጭስ አይነቶች ለጤና ጉዳቱ በጣም ዝቅተኛ መሆኑን ነው ጥናቶቹ የሚያመላክቱት። እንግዲህ የወሎ ጭስ ወደ 54 የሚጠጉ ውህዶች አሉት በውስጡ። ሌሎቹ የመተንፈሻ አካላት ላይ በርካታ ጉዳት ያደርሳሉ። ለምሳሌ አስምንና የመሳሰሉትን ጉዳት የሚያደርስ ሲሆን የወሎ ጭስ ግን እጅግ ዝቅተኛ የሆነ ጉዳት ወይም እዚህ ግባ የሚባል ጉዳት እንደሌለው ነው ጥናቶቹ የኛ ግኝት የሚያመላክተው። ከዚህም በተጨማሪ ተፈጥሯዊ የሆነ በመሆኑ ቃናውና ለዛውን የጠበቀ የአካባቢ ማህበረሰብ ምንነት የሚያሳይ እጅግ ተፈላጊ የጭስ አይነት መሆኑን ነው የሚያመላክተው።
የበዓል ማድመቂያ የቤት ማሟሟቂያ ጭምር ነው የወሎ ጭስ።
ብዙ ጊዜ እረፍት የለኝም። በእረፍት ሰዓቴና በበዓል ቀናት የወሎን ጭስ በጣም ነው የምጠቀመው። ከጎረቤቶቼና ባዘቦት በሁሉም ቀን ይሁሉም ጭስ በጣም እንጠቀማለን።
መልካም ማዛውን የሚወዱ አሽከርካሪዎች ሳይቀሩ ከመኪናቸው አያርቁትም። የወሎ ጭሰል
ታምራት መከተ ባላለው ደሴ አካባቢ ነው ተወልጄ ያደኩት። ኢትዮ ቴሌኮም ሹፌር ነኝ። ያው የወሎ ጭስ በጣም ታዋቂና ቆንጆ ነው። እኛ ራሱ መኪና ላይ እንደዚህ ቻርገን ቀዋን ይዘን በጣም እንጠቀማታለን። በጣም ቆንጆ ነው የወሎ ጭስ። በጣም አሪፍ ነው። የመኪና ሽታን ይቀይራል። አሪፍ ነው።
ይህን ተፈጥሯዊ ሀብትና ባህላዊ አመራረት በሀገር አቀፍ ደረጃ እውቅና እንዲያገኝ አስፈላጊው ጥናትና ቅድመ ዝግጅት መጠናቀቁን የሚናገሩት የወሎ ዩኒቨርሲቲው የሀብት ልማትና ገቢ ማመንጨት ዳይሬክተሩ ናቸው።
የወሎ ዩኒቨርሲቲ ከዚህ በፊት የወሎ ሀብቱ የሆኑትን የወሎ ገቢ፣ የደሴ ሳፋን የመሳሰሉትን የፓተንት ወይም አእምሯዊ ንብረት ባለቤትነትን የማሰጠት ስራ ሰርቷል። አሁን በተጨማሪ ደግሞ የወሎ ጭስን በተመለከተ ጥናት ሲያስጠና ቆይቷል እና የወሎ ጭስ በወሎ አካባቢ በሶስት ዞኖች በተለይ በደቡብ ወሎ፣ በሰሜን ወሎ እና በኦሮሞ ብሔረሰብ ዞን ጥሬ እቃ የሚገኝ ሀብት ነው። ይህንን ሀብት ደግሞ በፓተንት ለማሰጠት እና ከሌሎች ጭሶች የተለየ መሆኑን የሚያመላክቱ ጥናቶችን በማስጠናት ለሕዝብ ይፋ አድርገናል።
የስንት ነው ያለው?
እዚህ ስንት ነው የፈለግ?
ይህንን ምርት አንደኛ በዘመናዊ መልኩ ለመጠቀም በተለይ እሴት ጨምሮ አሽጎ አቀነባብሮ ተፈጥሮውን እንደጠበቀ ለገበያ ለማቅረብ በመሰራት ላይ እንገኛለን። ነገር ግን እዚህ አካባቢ ላይ እንደ በተለይ በኮንትሮባንድ የሚገቡ በርካታ የጭስ አይነቶች አሉ። ለጤና ከፍተኛ ጠንቅነት ያላቸው ምንነታቸውም አይታወቅ ከጤና አኳያ በርካታ ጉዳቶች የሚያስከትሉ የምርት አይነቶች አሉ። በቃ በህገ ወጥ መንገድ የሚገቡና ይህንን ከመከላከል አንጻር ማህበረሰቡን በአግባቡ በማደራጀትና ግንዛቤ በመፍጠር ይህንኛውን አገር በቀል የሆነውን ጭስ እንዲጠቀሙ ማድረግ ይጠበቅብናል።
የወሎ ጭስ አገር አቀፍ እውቅና አግኝቶ ግብይቱን ለማዘመንና በዘርፉ የተሰማሩ ሻጮችን በማህበር ለማደራጀት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስፈላጊውን ሁሉ እንደሚያደርግ አረጋግጧል። የመምሪያው ኃላፊ ዮናስ እንዳለ
የወሎ ጭስ በሌሎች አካባቢዎች ላይ በስፋት ያልተለመደ እኛ አካባቢ ደግሞ የተሻለ እውቅና ያለው እና ለሁሉም መስፋፋት ያለበት ስለሆነ የወሎ ዩኒቨርሲቲ የጀመረውን ጥናት እኛም እናግዝ ነው የሚሆነው እንደግፍ ነው የሚሆነው የእኛም አንዱ ተግባር ስለሆነ ማለት ነው። በዚህ ዘርፍ ላይ የተሰማሩ ሰዎችን የማወያየት የማደራጀት እና በዘርፉ ተጠቃሚ እንደሆኑ የማድረግ ስራ መስራት ያስፈልጋል። በእርግጥ ከዚህ በፊት ብዙ ተቀናይተን የሰራነው ስራ የለም። በቀጣይ ግን ከዩኒቨርሲቲ ጋር በጋራ ሆነን መስመር እንዲይዝ እና በሁሉም አካባቢ እንዲተዋወቅ የወሎ ብቻ ሳይሆን የሁሉም አካባቢ ምርት እንዲሆን ስለዚህ በተለይ ደግሞ በጣም በሰፊውና በተደራጀ መንገድ የሚሰሩትን ስፔሻሊ ደግሞ እዚህ የአራዳ ሸፍተር አካባቢ ያሉትን በደንብ የማደራጀት ስራ ዓለም አቀፍ ወይም ሀገር አቀፍ እውቅና እንዲኖር የማድረግ ስራ መስራት ያስፈልጋል።
ኑሯቸውን በወሎ ጭስ ንግድ ላይ የመሰረቱ ሰዎች የሚያስተላልፉት መልእክት አላቸው። አስተማማኝ የግብይት ቦታ ማግኘት።
እናቶቻችን እኛን አሳድገውበታል የወሎ ጭስ። አሁንም እኛም ወልደን አግብተን ቤተሰብ ወንድሞቼን የምረዳው በዚህ ነው። ልጄን የማስተምረው በዚህ ነው። ብዙ ነገር የቤት ኪራይ የምንከፍለው በዚህ ነው። ግን አሁን ችግራችን እኛ ያው በመንገድ ልማት እየተባለ ያው ቦታ አሳጥተውናል፣ አልሰጡንም ለኛ።
የከተማዋ ንግድና ገበያ ልማት መምሪያ በዘርፉ የተሰማሩ ሰዎች ቁጥር ምን ያህል እንደሆነ መረጃው እንደሌለው ቢገልጽም የወሎ ጭስ ግብይት በስፋት በሚካሄድበት አራዳ አካባቢ ተንቀሳቅሶ የጎበኘው የአሜሪካ ድምጽ ሪፖርተር በትንሹ ከ50 በላይ የሚልቁ ሰዎች በሽያጭ ላይ መሰማራታቸውን አስተውሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መርቅ ያለው ደንበኛ እንሆናለን። ቆንጆ ልብስ ይሰራል።
የተከበራችሁ አድማጭ ተመልካቾቻችን ዝግጅታችንን እያገባደድን ነው። አሁን ዘግየት ብሎ የደረሰን ዜና አለ። በተመራጩ የፕሬዝዳንት ዶናልድ ትራምፕ ጠቅላይ አቃቤ ሕግ ሆነው የታጩት ሪፐብሊካኑ የቀድሞ የተወካዮች ምክር ቤት አባል ማት ጌትስ ራሳቸውን ከኃላፊነቱ አገለሉ። ጌትስ ይህንን ያስታወቁት ትላንት ከሕግ መወሰኛው ምክር ቤት አባላት ጋር ጥሩ ስብሰባዎች አድርጌ ነበር ብለው በኤክስ ማህበራዊ ድረገጻቸው ካሰፈሩ በኋላ ነው። ለሰጡኝ መልካም አስተያየትና ብዙዎችም ያሳዩኝን ድጋፍ አደንቃለሁ። ወቅቱ ከባድ የነበረ ቢሆንም የኔ ለቦታው መታጨት የፕሬዝዳንት ትራምፕም ሆነ ለቫንስ ወሳኝ የስራ ትኩረትን የሚከፋፍል እየሆነ በመምጣቱ ግልጽ ነው ሲሉ በማህበራዊ ድረገጽ ኤክስ ላይ አስታውቀዋል። የዩናይትድ ስቴትስ የተወካዮች ምክር ቤት የስነ ምግባር ኮሚቴ ትላንት ተሰብስቦ ማት ጌትስን በሚመለከት እያጠናቀቀ ያለውን የምርመራ ሪፖርት ይፋ መደረግ ላይ ሊስማማ አልቻለም። በዚህ ዙሪያ ያለውን ዘገባ እየተከታተልን ወደ እናንተ የምናደርስ ይሆናል። ተመልካቾቻችን መከታተል ላይ የምትገኙት የሐሙስ ምሽት መሰናዷችንን ነው። እኛ ለእናንተ የያዝነውን ዘገባ ፈጽመናል። ከመሰናበታችን በፊት ማሳሰቢያ አለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ለሉላዊ ሙቀት መጨመር ዋና ምክንያት ከሆኑት ውስጥ እንደ ሜቴንና ናይትረስ ኦክሳይድ የመሳሰሉ ካርበን ያልሆኑ ሙቀት አማቂ ጋዞች እንዲሁም ሃይድሮፍሎሮካርበንስ የመሰሉ ሰው ሰራሽ በካዮች ይገኙበታል። እነዚህም ኦዞን ሌየር የተሰኘውንና መሬትን ካደገኛ የፀሐይ ጨረር የሚከላከለውን ሽፋን የሚጎዱ ናቸው። እነዚህን በካዮች ማስወገድ የሉልን ሙቀት ለመቀነስና የአየር ንብረት ለውጥ የሚያደርሰውን ከባድ ተጽዕኖ ለማስወገድ ፈጣኑ መንገድ ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። የባይደንና የሃሪስ አስተዳደር የከባቢ አየር በካዮችን ምንጭ ለማስወገድ ሰርቷል። ይህም አደገኛ በካዮችን ይጨምራል ሲሉ የፕሬዝዳንቱ ረዳትና የብሔራዊ አየር ንብረት አማካሪ የሆኑት አሊ ዛይዲ መናገራቸውን ርዕሰ አንቀጹ ይጠቅሳል።
Half of today's warming is caused by super polluting greenhouse gases.
በአሁኑ ከመታየው ሙቀት ግማሹ ከፍተኛ በካዮች በሆኑት የግሪንሃውስ ጋዞች ምክንያት የሚፈጠር ነው። ናይትረስ ኦክሳይድ፣ ሜቴንና ሃይድሮፍሎሮካርበን ሲገኙበታል። ይህም የህዝብ ጤና ጥበቃ ላይ ጫና በማሳደር አደገኛ ውጤት ያስከትላል። በሺ ለሚቆጠሩ ሰዎች ህይወት መጥፋትና በ10ሺ የሚቆጠሩ ሰዎችም ወደ ሆስፒታል ድንገተኛ ክፍል እንዲሄዱ ምክንያት የሆኑት ሙቀት ፈጣሪዎቹና አደገኛ በካዮቹ በሚል የሚታወቁት ናቸው።
እንደ እውነቱ አደገኛ በካዮችን በተመለከተ የዓለም ማህበረሰብ ቀጣይነት ያለው እርምጃ ሲወስድ ይታያል ሲሉ አሊ ዛይዲ አክለዋል። የካጋሊ ማሻሻያ ሰነድ የተሰኘውን ዓለም ተቀብሎታል። ዩናይትድ ስቴትስ ኤም አክት በተሰኘው ፕሮግራሟም ተግባራዊ በማድረግ ላይ ትገኛለች፣ በሰኔትም አጽድቃለች ሲሉም ዛይድ ተናግረዋል።
We've taken a similar approach to methane emissions. The US
የሚቴን ብክለትን በተመለከተ ተመሳሳይ አሰራርን ተከትለናል። ዩናይትድ ስቴትስ የራሷን የሚቴን ፕሮግራም አውጥታለች። ባለፈው አመት ብቻ ከ100 በላይ የሚሆኑ እርምጃዎች በስራ አስፈጻሚ ተወስደዋል። በተጨማሪም ከቀሪው ዓለም ጋር በአንድነት ተሰልፈናል። ከ100 በላይ ሀገራት ዓለም አቀፍ የሚቴን ብክለትን ለማስቆም ተስማምተዋል።
በተጨማሪም ዩናይትድ ስቴትስ በህዳር ወር አጋማሽ ላይ ከቻይናና ከአዘርባጃን ጋር በመሆን አደገኛ በካዮችን ለመቀነስ የሚደረገውን ጥረት ለማፋጠን ጉባኤ ያካሂዳለች። የልማት ባንኮች፣ በጎ አድራጊዎችና መንግስታት ባለፉት 3 አመታት አደገኛ በካዮችን ለማስወገድ $2 ቢሊዮን መመደባቸውን 3ቱ ሀገራት አስታውቀዋል። በተመሳሳይ ጊዜም ዩናይትድ ስቴትስን ጨምሮ በርካታ መንግስታት አደገኛ በካዮችን ለመቀነስ አዲስ ፖሊሲዎችንና የቁጥጥር እርምጃዎችን መውሰዳቸውን ርዕሰ አንቀጹ አውስቷል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራምና የምግብና የእርሻ ፕሮግራም ለአየር ንብረት ለውጥ 3ኛ ምክንያት የሆነውን ናይትረስ ኦክሳይድ የሚያደርሰውን ጉዳት ለመቀነስና ለመከታተል የመጀመሪያ የሆነውን ዓለም አቀፍ ጥናት ጀምረዋል። ናይትረስ ኦክሳይድ ዓለም አቀፍ ጥምረቱ ሁሉን ባቀፈ ዘዴ የሚከላከለው ቀጣዩ አደገኛ በካይ እንደሚሆን አሊ ዛይዲ ተናግረዋል። አዲሱ ጥናት አስፈላጊ መሆኑንና አሁንም ሳይንሳዊ መሰረት መኖሩ የሚፈልገውን ውጤት ለማግኘትና የዓለም ሙቀት ከ1.5 ዲግሪ ሴልሺየስ በላይ እንዳይጨምር ለማድረግ በመካሄድ ላይ ያለውን ጥረት እንደሚረዳ አሊ ዛይዲ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የህዳር 12 የሐሙስ ምሽት 2017 ዝግጅታችን እዚህ ላይ ተጠናቋል። ስለነበረን ቆይታ እናመሰግናለን። አስተያየት ወይ ጥያቄ ቢኖራችሁ የቪያ ማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። እንዲሁም ደግሞ ስልክ ቁጥራችሁን ብትተውልን ከዛ ላይ እንደውልላችኋለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ንጉሱ ታምሬ የድምጽ ፕሮዲሰራችንና መሀንዲሳችን አብረናችሁ አምሽተናል። ሌሎች ባለሙያዎችም አብረውኛሉ። በመላው የአሜሪካ ድምጽ ባለሙያዎች ስም እዚህ ላይ ይሰናበታለሁ። ጤና ይስጥልኝ። Thank you.